Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንደ አንድ ሉዓላዊት ሀገር ይህንን አይነት ጭማቀ በሳመጣ ድጋፍ በሚያስፈልግበት ሰዓት ማለት ነው። የህዝብ ድጋፍ ማግኘት በሚገባበት ሰዓት የአይነት ክልከላዎችና እጀዳዎችን ማድረግ ወቅቱን እየጠበቀ ወይም ያማከል አይመስልም።
ለውቀቡ መጣሉ ትክክል ነው ብዬ ነው ማምነው። ለምንድን ነው ጉድለታችን ምንድን ነው ብሎ ኢትዮጵያ መንግስት ቁጭ ብሎ ራሱ መፈተሽ አለበት፣ መነጋገር አለበት የሚል መልእክት ነው ያለኝ።
የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውንና በኢትዮጵያ በኤርትራ መንግስታትና በአማራ ክልል እንዲሁም በህወሓት ባለስልጣናት ላይ የጣለውን የቪዛ ክልከላ ውሳኔ አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢዎች ነዋሪዎች ከሰጧቸው አስተያየቶች የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ግንቦት 18 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ፣ ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቅራባሪው ንጉሡ ታምሬና ከዋና አዘጋጁ ሰለሞን አባተ እንዲሁም የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞዎቹ የኢትዮጵያና የኤርትራ መንግስታት ባለስልጣናት እንዲሁም የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሉን ባሳለፍነው እሁድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ማስታወቁን ተከትሎ የኤርትራ መንግስት ትናንት ባወጣው መግለጫ ምላሽ ሰጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የቪዛ ክልከላውን ይፋ ባደረጉበት መግለጫቸው በትግራይ ውስጥ ያለው ቀውስ እንዲፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች፣ በአሁኖቹና በቀድሞዎቹ የኢትዮጵያና የኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት እንዲሁም ለአማራ ክልል ኃይሎችና መደበኛና መደበኛ ላልሆኑ የህዝባዊ ወያነ ሓርነት ትግራይ ህወሓት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን አስታውቃለሁ ማለታቸው ይታወሳል። በመግለጫው ይዘትና በአቀራረቡ አዝነናል ያለው የኤርትራ መንግስት በትግራይ ክልል ለተከሰቱት ቀውሶች ብቸኛው መንስኤ በአሁኑ ወቅት የፈረሰው የህወሓት ቡድን እንደ አውሮፓውያን አቆጣጠር ህዳር 3 ቀን ያደረሰው አደገኛ ወታደራዊ ጥቃት አድራጎት ነው ሲል አሳስቧል። አስከተልም ይህ በግዝፈቱና በክብደቱ ከዚያ ቀደም ባልተደረገ መልኩ የታቀደ ጥቃት መፈጸሙ አስቀድሞ በቀደሙት ቀናት በህወሓት ማዕከላዊ ኮሚቴ ይሁንታ የተሰጠው ከመሆኑም በላይ በፓርቲው ቃል አቀባይ ፈጥኖ ግቡን የሚመታ መብረቃዊ እርምጃ ተብሎ በድፍረት ተገልጿል ሲል አክሏል። ህወሓት በወታደራዊ ጥቃት እቅዱ ኢትዮጵያን ብቻ ሳይሆን ኤርትራንም ጭምር ኢላማ ያደረገ ነበር ሲል ያመለከተው የኤርትራ መንግስት መግለጫ የህወሓት ዓላማ ቢሳካ ኖሮ ኢትዮጵያና ኤርትራ እንዲሁም በአፍሪካ ቀንድ ሊያስከትል ይችል የነበረው እጅግ የከበደ አደጋና ትርምስ የታወቀ በመሆኑ ማብራራት አያስፈልገንም ብሏል። አስከትሎም ይህንን ሀቅ ለመሸፋፈን ኤርትራን ጥፋተኛ በማድረግ ጣትን መቀሰሩ ምክንያታዊም ተገቢም አይደለም ያለው መግለጫው፣ ከዚያም በላይ በነጻነት በዓላችን ዋዜማ መግለጫው መውጣቱ ከመሰረታዊ ጨዋነት የወጣ ነው ሲል ተናግሯል። እርምጃው የሚያስከትለው ውጤት ምንም ይሁን ምን ህግ አክባሪነትን አያራምድም፣ ለቀጠናው ሰላምና መረጋጋትም ጠቀሜታ አይኖረውም ብሏል። በሌላ በኩል ህዝባዊ ወያነ ሓርነት ትግራይ በትግራይ ህዝብ ላይ እንደሚፈጸመው ሁሉ በወራሪዎች እየተጠቃ ያለ በመሆኑ ከጨፍጫፊዎች እኩል ሊፈረጅ የሚችልበት ምክንያት ፈጽሞ የለም ሲል ድምጺ ወያነ በሚባለው የድርጅቱ ልሳን የተላለፈው የህወሓት መግለጫ ለዩናይትድ ስቴትስ የቪዛ ማዕቀብ ምላሽ ሰጥቷል። ከሁሉም አስቀድሞ የጆ ባይደን አስተዳደር ኤስአር 97 በሚል አምባገነን ባላቸው ኢሳያስ አፈወርቂና ፋሽስት ባላቸው ጠቅላይ ሚኒስትር አብይ አህመድ ቡድን ላይ ተጨባጭ የሆኑ ኢኮኖሚያዊና ዲፕሎማሲያዊ የማዕቀብ እርምጃዎች መውሰድ በመጀመሩ ህዝባዊ ወያነ ሓርነት ትግራይ አድናቆቱን እንደሚገልጽ አስታውቋል። ዩንና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቪዛን ስለመከልከል ጉዳይ ባወጡት መግለጫ የህወሓት አባላትንም ይመለከታል ማለቱ ህወሓት በማናቸውም ህዝብም ሆነ ህጋዊ አካል ላይ የፈጸመው በደል የለም ብቻ ሳይሆን እሱ ራሱ እንደ ትግራይ ህዝብ ሁሉ ተጠቂና የወረራ ሰለባ መሆኑን የጆ ባይደን አስተዳደር ዓለም አቀፉ ማህበረሰብ የትግራይ ህዝብ ወዳጆችና ደጋፊዎች ሁሉ ሊያውቁት ይገባል ይላል ህዝባዊ ወያነ ሓርነት ትግራይ ያወጣው መግለጫ። የዩናይትድ ስቴትስ መንግስት ውሳኔውን በድጋሚ እንዲመረምርም ጥሪ አቅርቧል። ዩናይትድ ስቴትስ ለትግራይ ክልል የጤና ቢሮ ከ33 በላይ ተሽከርካሪዎችና ከ3.5 ሚሊዮን ዶላር በላይ የሚገመት የህክምና መሳሪያዎችና ቁሳቁስ እርዳታ ማድረጓ ተገለጸ። ተሽከርካሪዎቹ በትግራይ ዙሪያ የተዘረፉና የወደሙ ህይወት አድን የጤና አገልግሎቶችን ለመስጠት አስፈላጊ የሆኑ ተሽከርካሪዎችን ለመተካት የሚውሉ እንደሆኑ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ አስታውቋል። ለፈው ሳምንት ሐሙስ የተሰጡት እርዳታዎች ዩናይትድ ስቴትስ በክልሉ በቀጠለው ግጭት ምክንያት ለተጎዱ ነዋሪዎች ወሳኝ የጤና እንክብካቤ በመስጠት ላይ ለሚገኙት የክልሉ የጤና ሰራተኞች ባለም አቀፍ ልማት ተራድኦ ድርጅቷ በኩል የቀጠለችው ድጋፍ አካል መሆኑንም ኤምባሲው አመልክቷል። ዩናይትድ ስቴትስ የለገሰቻቸው መኪናዎች የጤና ሰራተኞችን የአገልግሎት ተደራሽነት ወደ ሌላቸው ማህበረሰቦች ለማጓጓዝ፣ የህክምና ቁሳቁስ ለማድረስና የወሊድ አገልግሎት የሚያስፈልጋቸውን ነፍሰ ጡር እናቶች ጨምሮ ልዩ ህክምና የሚያሻቸውን ታካሚዎች ለማጓጓዝ እንደሚውል ኤምባሲው አስረድቷል። በተለይ ከመኖሪያቸው ለተፈናቀሉ ማህበረሰቦች ተንቀሳቃሽ የህክምና አገልግሎት ማድረስ ወሳኝ ነው ብሏል። የዩኤስኤድ የኢትዮጵያ ሚሽን ዲሬክተር ሻን ጆንስ ዩናይትድ ስቴትስ እና አጋሮቿ በትግራይ ክልል በተራዘመው ግጭት ምክንያት የተጎዱ ዜጎችን መርዳታቸውን በጽናት ይቀጥላሉ ብለዋል። በሌላ ዜና በጦርነት በተጎዳው የኢትዮጵያ ትግራይ ክልል የከበደ የረሃብ ቸነፈር እንዳይደርስ ለመከላከል አስቸኳይ እርምጃ መወሰድ አለበት ሲሉ አንድ ከፍተኛ የተባበሩት መንግስታት ባለስልጣን የድርጅቱን የጸጥታ ጥበቃ ምክር ቤት ማስጠንቀቃቸው ተዘገበ። የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊና የአጣዳፊ እርዳታ አስተባባሪው ማርክ ሎኮክ የሚሰጠው እርዳታ በሚቀጥሉት 2 ወራት ከፍ ካልተደረገ በስተቀር ከባድ የረሃብ አደጋ ይደቀናል ሲሉ ማስጠንቀቃቸውን አዣንስ ፍራንስ ፕሬስ አገኘሁት ያለውን የገለጻቸውን ይዘት ጠቅሶ ዘግቧል። የግጭት የሁከትና የምግብ ዋስትና እጥረት አዙሪቱን ለመስበር በአስቸኳይ ተጨባጭ እርምጃ መወሰድ አለበት። የጸጥታ ምክር ቤቱ ማናቸውንም እርምጃ ወስዶ የከበደ ቸነፈርን ይከላከል ሲሉ ያሳሰቡት ባለስልጣኑ ከክልሉ ህዝብ 20% አጣዳፊ የምግብ ዋስትና እጦት የተደቀነበት መሆኑንና አሁንም በትግራይ የሚደርሰው ውድመትና በሲቪሎች ላይ የሚፈጸመው ጥቃት ቀጥሏል ማለታቸውን AFP ጨምሮ አመልክቷል። ግጭቱ ከተጀመረ ወዲህ ባለፈው የ6 ወር ተኩል ጊዜ 2 ሚሊዮን ሰዎች ተፈናቅለዋል። ሲቪሎች እየተገደሉና እየቆሰሉ ናቸው። አስገድዶ መድፈርና ሌላም ዘግናኝ ወሲባዊ ጥቃት በተቀነባበረ መንገድ ተስፋፍቷል ማለታቸውን የዜና አውታሩ ተመልክቻለሁ ያለውን የባለስልጣኑን ማስታወሻ ጠቅሶ ዘግቧል። በክልሉ 90% የሚሆነው የእርሻ ሰብል በዝርፊያ ወይም በቃጠሎ ወድሟል። 80% የቀንድ ከብት ተዘርፏል ወይም ታርዷል ማለታቸውንም አክሏል። የተባበሩት መንግስታት ድርጅቱ የሰብአዊ ጉዳዮች ኃላፊው ሎኮክ በማያያዝ ካለፈው መጋቢት ወር ወዲህ መሻሻል የታየ ቢሆንም በክልሉ አካባቢ ባለስልጣናት ደረጃ ትብብር እየተደረገም ቢሆን በአጠቃላዩ በቅርብ ጊዜያት የሰብአዊ ረዴት ተደራሽነቱ ሁኔታው አሽቆልቁሏል። ችግር ላይ ላሉ ዜጎች ነፍስ አድን እርዳታ ለማድረስ በሚደረጉ የሰብአዊ ረዴት እንቅስቃሴዎች ላይ ጥቃት፣ የማደናቀፍ ወይም የማዘግየት አድራጎት እየተፈጸመ ነው። ባለፈው የ6 ወር ጊዜ ውስጥ 8 የእርዳታ ሰራተኞች ተገለዋል በማለት የጸጥታ ምክር ቤቱን እንዳሳሰቡ ዘገባው ጨምሮ ገልጿል። የኢትዮጵያን መንግስት ምላሽ ጠይቀን እንመለሳለን። በሌላ ዜና በትግራይ ክልል ሽሬ ከተማ ከሚገኙ አራት የአገር ውስጥ ተፈናቃዮች ካምፖች የኤርትራና የኢትዮጵያ ወታደሮች ከ500 የሚበልጡ ወጣት ወንዶችና ሴቶችን አፍሰው ወስደዋል ሲሉ 3 የረድኤት ሰራተኞችና አንድ ሐኪም መናገራቸውን ሮይተርስ ዘገበ። ወታደሮቹ ሰኞ ማታ 5 ሰዓት ላይ ካምፖቹን በኃይል ወረው በመቶዎች የተቆጠሩ ሰዎችን አፍሰው መኪና ላይ ጭነው ወስደዋቸዋል። አብዛኞቹ ወንዶች ተደብድበዋል፣ ስልክና ገንዘባቸው ተወርሶባቸዋል ማለታቸውን ዘገባው ጠቅሷል። ከያዙት ውስጥ አንድ የ70 ዓመት አዛውንትና አንድ ማየት የተሳናቸው ሰው ያሉበት መሆኑን የተናገረ አንድ የካምፑ ነዋሪ በጊዜው ተደብቆ እንደነበርና እሱ ካለበት ካምፕ 400 ነዋሪዎች መወሰዳቸውን ተናግሯል ብሏል ሮይተርስ። ከኢትዮጵያ ወታደራዊ ቃል አቀባይና በክልሉ ካለው የመንግስት ግብረ ኃይል ኃላፊ ምላሽ ለማግኘት እንዳልቻለ የጠቀሰው ዘገባው ከተማዋ የምትገኝበት ዞን ጊዜያዊ አስተዳዳሪ ቴዎድሮስ አረጋይ ስለ ጉዳዩ ብዙ መረጃ ባይኖረኝም በመቶዎች የተቆጠሩ ሰዎች ተይዘው መወሰዳቸውን አረጋግጣለሁ እንዳሉ ጠቅሷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው የአገር ውስጥ ተፈናቃዮች ታፍሰው የሚታሰሩበት ምክንያት አይታየኝም፣ ይሄ የህወሓት ፕሮፓጋንዳ ነው ማለታቸውን ዘገባው አክሏል። ታፍሰው ተወስደዋል ያላቸው ተፈናቃዮች ቤተሰቦች ትናንት ጠዋት በተባበሩት መንግስታት የስደተኞች ኮሚሽን ቢሮዎች ደጃፍ ተቃውሞ ማሰማታቸውንም ሮይተርስ አክሎ ጠቅሷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በማሊ በአንድ ዓመት ጊዜ ውስጥ ለሁለተኛ ጊዜ ወታደራዊ ኃይሉ ሰኞ ዕለት ባካሄደው መፈንቅለ መንግስት በቁጥጥር ስር የዋሉት ጊዜያዊው ፕሬዚደንት ባህ ንዳውና ጠቅላይ ሚኒስትራቸው ሞክታ ኦኔ እንዲፈቱ የሚደረገውን ጥሪ የሀገሪቱ የሰብአዊ መብቶች ብሔራዊ ኮሚቴ ተቀላቅሏል። አኒ ሪዘንበርግ ከባማኮ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች።
ባለፈው ዓመት ነሐሴ ወር ላይ በማሊ በተካሄደው መፈንቅለ መንግስት ፕሬዝዳንት ኢብራሂም አቡበከር ኪየታ ከስልጣናቸው ከተነሱ በኋላ በጊዜያዊነት ተመርጠው ስልጣን የተረከቡት ፕሬዝዳንትና ጠቅላይ ሚኒስትራቸው ካቲ ተብሎ በሚጠራው ከባማኮ ወጣ ብሎ በሚገኘው ወታደራዊ ከተማ በቁጥጥር ስር ይገኛሉ። ፕሬዝዳንቱ ባህ ንዳውና ጠቅላይ ሚኒስትራቸው ሞክታር ኦዋኔ ለእስር የተዳረጉት ሰኞ ዕለት ምሽት ሲሆን በጊዜያዊ መንግስት ምክትል ፕሬዝዳንት አሲሚ ጎይታ ከተመራው እስር በኋላ አዲስ ካቢኔት ተሰይሟል። የጎይታ ልዩ አማካሪ ባባ ሲሴ ማክሰኞ ጠዋት ኦአርቲኤም በተሰኘው የማሊ ብሔራዊ ቴሌቪዥን ጣቢያ ቀርበው በእስሩ ዙሪያ በሰጡት መግለጫ አዳዲሶቹ ሚኒስትሮች የተሾሙት ያለ ጎይታ እውቅና መሆኑን በመግለጽ የሽግግር መንግስቱን ቻርተር የሚጥስ አካሄድ ነው ብለውታል።
Le vice-président de la transition invite les populations à vaquer librement à leurs occupations. Il est rassuré de l'engagement indéfectible des forces.
ሲሴ በንግግራቸው ህዝቡ ሰላማዊ ኑሮውን እንዲቀጥል ጥሪ ያቀረቡ ሲሆን ባማኮ አሁን በተረጋጋ ሁኔታ ውስጥ ትገኛለችም ብለዋል። ይህ በእንዲህ እንዳለ የመብት አቀንቃኞች ትላንት አደባባይ ወጥተው የጊዜያዊ መሪዎቹን እስር እያወገዙ ሲሆን የማሊ የሰብአዊ መብቶች ብሔራዊ ኮሚቴ የተሰኘው መንግስታዊ ድርጅትም ፕሬዝዳንቱ ንዳውና ጠቅላይ ሚኒስትሩ ኦዋኔ እንዲለቀቁ ጥሪ አቅርቧል።
d'une détention et d'une arrestation illégale.
የኮሚቴው ሊቀመንበር ቦአሬ አጉይቡ ባስተላለፉት መልእክት እስሩ ህጋዊ መሆኑን ጠቅሰው በወታደራዊ ካምፕ ውስጥ መቀመጣቸው ደግሞ እስሩ ህጋዊ እንዳልሆነ ያሳያል ሲሉ ተናግረዋል። ይህ በማሊ ተካሄደው የመፈንቅለ መንግስት ሙከራ እንደ አውሮፓውያን አቆጣጠር በ2022 ሊካሄድ የታቀደውን ምርጫ ያዘገየው እንደሆን ገና አልታወቀም። የማሊ የወደፊት ዕጣ ፈንታም እስካሁን በግልጽ አልለየም። በአኒ ሪዘንበርግ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየ ለዘገባው አመሰግናለሁ። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ለእስራኤል ጸጥታ ያላቸውን ድጋፍና ጋዛን መልሶ ለመገንባት የሀገራቸውን ድጋፍ ይፋ ካደረጉ በኋላ ዛሬ ወደ ግብጽ ተጉዘዋል። ግብጽ እስራኤልና ሐማስ ተኩስ አቁም ስምምነት እንዲያደርጉ በማሸማገሉ ከፍተኛ የሆነ ሚና ተጫውታለች። ብሊንከን ወደ ዮርዳኖስ ከማምራታቸው በፊት ካይሮ ውስጥ ከፕሬዝደንት አብደል ፋታ አልሲሲ እና ከውጭ ጉዳይ ሚኒስትሩ ሳሚ ሹክሪ ጋር ተነጋግረዋል። ትናንት የውጭ ጉዳይ ሚኒስትር ብሊንከን ለጋዜጠኞች በሰጡት ቃል ግብጽ ተኩስ አቁሙን በማሸማገል ወሳኝ ሚና ተጫውታለች፣ ዮርዳኖስም ለረጅም ጊዜ ለቀጣናው ሰላምና መረጋጋት ድምጽ ሆና የቆየች ሀገር ነች ብለዋል። ትናንትና ራማላ ውስጥ ከፍልስጤም ፕሬዚደንት ማህሙድ አባስ ጋር የተነጋገሩት የውጭ ጉዳይ ሚኒስትሩ የዩናይትድ ስቴትስ ምክር ቤት የጋዛ ፍልስጤማውያንን ለመርዳት የሚውል የ75 ሚሊዮን ዶላር ድጋፍ እንዲፈቅድ የሚጠይቁ መሆናቸውን አስታውቀዋል። አድማጮች፣ ለሰዓቱ የተጠናቀረው ዜና እዚህ ላይ ያበቃል። The Voice of
America ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ግንቦት 18 2013 ዓ ም የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን እናሰማለን። ፍጥጫ በዩናይት ስቴትስ ምክር ቤት
ነገር ግን ለካ ቪዲዮዎችን ስትለጥፍ ነው የቆየችው። እኔ የምለው ይህቺ ሴትዮ ጤነኛ አይደለችም? በግልጽ እንደሚታየው እርዳታ ያስፈልጋታል። ስለ መዘላለፍና ስለ ጠበኛ ባህሪ መነጋገር ከፈለግን ከዴሞክራቶችና ከአሌክዛንድሪያ ኦካሲያ ኮርቴዝ ጋር ቃለ ምልልስ ማድረግና ስለ ፖሊሲዋ ማከራከር ያስፈልጋል።
በዩናይት ስቴትስ ምክር ቤት የቀደሙት የኒውዮርክ ክፍለ ግዛቷ ዲሞክራት አሌክዛንድሪያ ኦካዚያ ኮርቴዝ እና እርሳቸውን ተከትሎ የተሰሙት ደግሞ በምክር ቤቱ የሪፐብሊካን ፓርቲ አባል የሆኑት የጆርጂያ ክፍለ ግዛቷ ማርጀሪ ቴለር ግሪን ናቸው። ዝርዝሩን በሁለተኛው አጋማሽ ክፍለ ጊዜ በዲሞክራሲ በተግባር እናቀርባለን። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ። የዩናይት ስቴትስ አስተዳደር ሰሞኑን ይፋ ያደረገውን የቪዛ ክልከላ ውሳኔ አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢ ነዋሪዎች የሰጧቸውን አስተያየቶች አሰባስበናል፣ ደርሰውናል። የአዲስ አበባ ከተማ ነዋሪዎች የሰጡትን ነው የምናስቀድመው። ፀሐይ ዳምጠው በከተማይቱ የተለያዩ አካባቢ ተዘዋውራ ያገኘችውን እንደሚከተለው ታቀርበዋለች።
ነዚህ ጀማል እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። አንድ የቪዛ እገዳ ስጣል ለተለያዩ ሀገር ጉዳዮች ወደ ውጭ፣ በተለይ ወደ አሜሪካን፣ ወደ ሌሎች ሀገራትም ይሄዳል እና በየትኛውም መንገድ አንድን ሀገር ወይ ከዚህም ራሱ አሁን በምትኖሪበት ሀገር አንድ አዲስ አበባ ውስጥ ኖሪ አንድ ሰፈር መሄድ አትችይም ስባይ በጣም የሚጨንቅ ነገር አለው። እውነታው ይሄ ነው። ግን ለነበሩ ችግሮች ቪዛ እገዳ መፍትሄ ሊሆን ይችላል ወይ አይችልም፣ እሱ ሌላ ጥያቄ ሆኖ ለሀገር ይጎዳል ብዬ ነው የማስበው። እገዳ መፍትሄ ይሆናል ብዬ አላስብም። እኔ ትክክል ነው የሚል ሀሳብ የለኝ። ለምንድን ነው የእገዳውን መንስኤ የማይሆን? በሀገራችን ከጦርነት ጋር ተያይዞ ትግራይ አካባቢ ካለው የሰብአዊ መብት አያያዝ ጋር የተያያዘ ነው ብሎ ነው እገዳን የጣሉት። እኔ ከዛ በላይ ግን የማያይዘው ከአባይ ግድብ ጋር አድርጌ ነው የማያይዘው። ስናይ እንደነበረው በትራምፕ አድሚኒስትሬሽን ጊዜም ግብጽ የኢትዮጵያን ግድብ ታፈነዳለች እስከ ማለት የደረሱበት ሁኔታ ስለነበረ ከዛም በኋላ ሲያደርጉ የነበሩት ጫናዎች ኢትዮጵያ አግሪመንቶቹን ግብጽን በሚጠቅም መልኩ ስምምነቱን እንድትቀበል ጫና ሲያደርጉ ነበረ። ያንን ጫና ኢትዮጵያ ተቋቁማ የአባይን ግድብ መገደቡን ቀጥላበታለች። ውሃ ሙሌቱን ታውነ እንደ ትልቅ ስጋት የሚያዩት የሁለተኛው ሙሌት ነው። እሱንም ቀጥላለሁ በተቀመጠው ጊዜ ገደብ ብላለች ኢትዮጵያ። እና እኔ ከገደብ እውነት ከውስጥ ከትግራይ ሰብአዊ መብት አያያዝ ጋር የተያያዘ ከሆነ ጥሩ ነው ብዬ ነው የማስበው። ለምንድን ነው እንደ ማንኛውም ኢትዮጵያዊ ትግራይ ላይ የሚሰማው ነገር ብዙ የሚዲያ አክሰስ እና ብዙ ኢንፎርሜሽን ባይኖረንም የምሰማው ከምናውቃቸው ሰዎች ትግራይ ላይ እየተከሰተ ያለው ነገር እንደ ማንኛውም ኢትዮጵያዊ ያሳስባል። እንደ ማንኛውም የሰው ልጅ ኢትዮጵያዊ ብቻ አይደለም እና ከእሱ ጋር የተያያዘ ከሆነ ጫና መፍጠሩ እዛ አካባቢ ያለውን ኢትዮጵያውያንን ሰብአዊ መብት በደንብ በሰዋዊ አያያዝ እንዲያዝ ጫና መፍጠሩ ጥሩ ነው። ግን ይሄኛው ቪዛ እገዳ ግን ከዛ ጋር አላያይዝም። ለምንድን ነው ከዛ የበለጡ ነገሮች ኢትዮጵያ ውስጥ ትከሰቱ ነበር።
ክንዴ ነጋሳ ይባላለሁ። ቀቡ መጣሉ ትክክል ነው ብዬ ነው ማምነው። ለምንድን ነው ቅድም ሁኔታዎች አስቀምጣለች አሜሪካ መጀመሪያ ምን መደረግ እንዳለበት ኢትዮጵያ ምን ማድረግ አለባት? ለዳይሎግ መቀመጥ እንዳለባት እኔም በዛ ነው ማምነው። ማንንም ዊን ማድረግ አሁን በጦርነት አሸናፊ የለም ብዬ ነው። ድርድር ወሳኝ ነው። ይሄንን ቅደም ሁኔታ አስቀምጣ ነው ወደዚህ የገባች ብዬ ነው። ከዚህ አንጻር ሳይ የወሰደችው ማቀብ ትክክል ነው ብዬ ነው ማምነው። ግን በሌላ መልኩ ደግሞ አሁን ኢትዮጵያ ላይ ማቀመጣሏ ይሄ ቪዛ ሪስትሪክሽኑ ብቻ በቂ አይደለም ብዬ ነው ማምነው። ለምን ኢትዮጵያ ያለችበት ሁኔታውን በጣም አሳሳቢና አስጊ ነው። ብዙ ደረጃ ላይ ደርሰናል። ስለዚህ በቂ አይደለም፣ ጊዜውን የጠበቀ አይደለም፣ በዚህ ሰዓት አይደለም ማድረግ። ከዚህ ቀደም ነው። ለምን አሁን ኦልሞስት ጦርነቱ ከተጀመረ 6 ወሩ ነው። ከስድስት ወር በኋላ ያ ሁሉ ጥፋት ከተፈጸመ በኋላ ዛሬ ላይ መሆን እኔ የመጨረሻ መፍትሄ ይሆናል ብዬ አላስብም። ጊዜውን የጠበቀ አይደለም። ለምንድን ነው ማዕቀብ የተጣለብን ብለን ያለው ሪያሊቲ እውነቱን ቁጭ ብለን ብንነጋገር ለመፍትሄው ብንሄድ ይሻላል እንጂ አጉል የሆነ ዝም ብሎ ቀረርቶ ብቻ በቂ አይደለም ብዬ ነው የሚመክረው የኢትዮጵያ መንግስት። ለምን ዲፕሎማሲ በጣም ወሳኝ ነው። ሌላ አሁን አውሮፓ ሀገርም እኛ ላይ ማዕቀብ ሊጥሉ ይችላሉ፣ ወደ ሌላም ሊሄድ ይችላል ይሄ ጉዳይ። ስለዚህ ወደዛ ሳይሄድ አሜሪካ የጣለችው ምንድን ነው፣ ጉድለታችን ምንድን ነው ብሎ ኢትዮጵያ መንግስት ቁጭ ብሎ ራሱን መፈተሽ አለበት፣ መነጋገር አለበት የሚል መልእክት ነው አለኝ።
ስሜ ቸርነት ወርደፋ እባላለሁ። የህግ መምህርና ጠበቃ ነኝ። እኔ እርግጥ ይሄ ዜና ቀደም ብሎ የኢትዮጵያ መንግስት በትግራይ ምድ ያለውን የህግ ማስከበር ስራ ሲሰራ በአሜሪካ መንግስት ሲደረግ የነበረውን ግፊት ላይ የሰው ብዙ የሚያስገርም አይደለም ማለት ይቻላል። ግን በዓለም አቀፉ የሲቪልና የፖለቲካ መብቶች ኮንቬንሽን ላይ አንድ ሀገር የሌላ ሀገር ዜጋ ወይም ማንም ሰው ወደ ሀገሩ እንዳይገባ ወይም ከሀገሩ ያለ ሰውም ከሀገሩ እንዳይወጣ እንቅስቃሴ ገደብ የሚደረግባቸው ሁኔታ እዛ ተደንግገዋል። አንደኛው የብሔራዊ ጸጥታ ጉዳይ ነው። ሁለተኛው የህዝብ ሰላምና ደህንነት ነው። ሶስተኛው ሞራል ነው፣ የዛ ሀገር የሞራል ሁኔታ ነው። አራተኛ ተብሎ የተቀመጠው ደግሞ የሰብአዊ መብት ጥሰት የሚባለው ነው። የአሜሪካም የዚህ ስምምነት ኮንቬንሽን ፈራሚ ስለሆነች በዚህ የአሜሪካን ተግባር ለማስረዳት መሞከር እጅግ በጣም አስቸጋሪ። ምክንያቱም አሜሪካ በግልጽ እያለች ያለችው የህወሓት እነኛ የኢትዮጵያን መከላከያ ሰራዊት ያጠቁ የህወሓት በእነሱ ምክንያት የተጠቁትን ሰዎች መንግስት ያንን ለመቀልበስ የሚያደርገውን ጥረት በሙሉ የሚያከሽፍ እንጂ ያንን ጥረት የሚያበረታታ ነገርም አይደለም እየተደረገ ያለው። እኔ የምለው ምንድን ነው ሁማኒቴሪያን ሪዝንማ ቢኖረው 2009 ዓ.ም ሬቻ እንደዛ የኦሮሞ ልጆች ሳልቁ 700-800 የኦሮሞ ልጆች በጠራራ ፀሐይ ሲጨፈጨፉ፣ ትላንትና ማይካድራ ላይ ወደ 1000 የሚሆኑ የአማራ ልጆች እንደዛ ሲጨፈጨፉ አሜሪካ የተናገረችው ነገር የለም። ወንድማማቾች አባትና እናታቸው ፊት አርሲ ሲገደሉ አሜሪካ ምንም አላለችም። የሰብአዊ መብት ቢሆን ኖሮ በወያኔ ጊዜ ነበር። አሜሪካኖቹ ይሄንን የሰብአዊ መብት ጉዳይ እንደ ምክንያት ቢጠቅሱትም ትክክለኛው ነገር ግን አንደኛ አባይን አትሙሉት ብለው ነግረውናል። ጀነሬተር ይበቃችኋል ብለው የነገሩን መሆኑን፣ ግብጾቹ አባይን እንዲመቱ በግልጽ ፍቃድ የሰጡ መሆኑን ይህን አይተናል። ሁለተኛ ኢትዮጵያ ውስጥ ምርጫ እንዳይካሄድ ምርጫ እየተደረገ አይደለም የሚል ክስ ነው እንጂ በዓለም መንግስታት ላይ ሲቀርብ የነበረው ምርጫ ተጉ ወደ ብሔራዊ መግባባት ሂዱ የሚል ምክር ነው መንግስት ላይ ጫና ሲደረግ የነበረው። እነኚህን ስናያቸው ምንድን ነው አሜሪካኖቹ ኢትዮጵያ ወደ ዲሞክራሲ የምታደርገው ሽግግር እና ይህን ሽግግር ከተሳካ መንግስት ሁለት ምርጫዎች ነው ያሉት። አንደኛ የአሜሪካንና የምዕራባዊን ፍላጎት መከተል አለያም ደግሞ የህዝቡን ፍላጎት መከተል። ስለዚህ ዲሞክራሲያዊ ሽግግሩ ራሱ በአሜሪካኖቹ እየተፈለገ አይደለም ማለት ነው።
ስሜ ዋሲሁን ጫለ ይባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። የቪዛ እገዳው በተለያየ መልኩ ሊታይ ይችላል። ጉዳዩ የቪዛ ጉዳይ ሲባል ብዙ ጊዜ የጉዞ ጉዳይ ብቻ አድርጎ የሚያስቡ ሰዎች ይኖራሉ። የቪዛ ክልከላው ሊያስከትል ይችላል የሚለውን ስናስብ ግን ቤቱ የከፋ ሊሆን ይችላል እና በሚኖረን ትራንዛክሽን በኢኮኖሚ ልውውጥ ላይ ጫና ሊፈጥር ይችላለሁ ብዬ አስባለሁ። ዛሬ የአባሎቹና የቤተሰቦቻቸው የጉዞ እገዳ ተጥሏል። ነገ ይሄ ወደ ኢኮኖሚ ሳንክሽን የሚሸጋገር ከሆነ ምናልባት ተጨማሪ እገዳ በሀገራችን ላይ የሚጣል ከሆነ አደጋው ከዛ አንጻር ያሳስበኛል ነው። እኛ ሶስተኛ ዓለም ሀገር ውስጥ እየኖርን የዓለም ገበያ የምናቀርበው ወይ ደግሞ ኤክስፖርት የምናደርገው እንደምታውቀው ግብርናና የግብርና ውጤቶች የማዕድን ውጤቶች ናቸው። እነዚህ ምርቶች ለዓለም ገበያ ሲቀርቡ ዋጋቸው የምተመን ወይ ደግሞ ዋጋቸው የሚቆረጥላቸው በኒውዮርክ ነው። ይሄ ይታወቃል፣ የሁሉም ሀገሮች ማለት ነው። ስለዚህ ዛሬ የምናቀርባቸውን ምርቶች ኒውዮርክ ላይ ብወስንም ኤክስፖርት የምናደርጋቸውን ነገሮች የሚቀበሉን አብዛኞቹ ዌስተርኖች ናቸው። ምናልባት ዋጋችን ላይ ተጽዕኖ ሊኖረው ይችላል፣ ላይገዙን ይችላሉ፣ አልገዙንም ማለት። በሌላ በኩል ደግሞ የበለጠ የኢኮኖሚ ድቀት ሊያመጣብን ይችላል የሚል ግምት ነው ያለኝ።
እናመሰግናለን። አድማጮች፣ ዝግጅታችን ይቀጥላል። ፀሐይን እናመሰግናለሁ፣ እንዲሁም አስተያየት ሰጪዎቹን። በርዕሰ ጉዳይ ላይ በተለያዩ አካባቢዎች የሚኖሩ ኢትዮጵያውያን የሰጧቸውን አስተያየቶች ቀጥለን እናሰማለን። በተመሳሳይም ከድሬዳዋ ለተሰባሰቡት አዲስ ቸኮል
በአረማ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል በመምህርነት እየሰሩ ያሉት አቶ ፍሬዘር ጥላሁን የተጣለው የጉዞ ማዕቀብ ኢትዮጵያውያን የተለያዩ ፍላጎቶችን ለማስፈጸም በምናደርገው ጥረት የተፈጠረው የእርስ በርስ መከፋፈል የፈጠረው ነው ብለው ያምናሉ። ይህ ማዕቀብ የተጣለበት ጊዜ ለኢትዮጵያ ከፍተኛ ድጋፍ በሚያስፈልግበት ወቅት መሆኑ ማዕቀቡን አስተዛዛቢ ያደርገዋል ይላሉ።
አሁን እንግዲህ ጠቅላላ ነባራዊ ሁኔታውን ብንረዳ ኢትዮጵያ ውስጥ ያለው ዛሬ ላይ ያለው ውጥንቅጡ በየቦታው የሚፈነዱ ቦምቦች አሉ። የአባይ ግድብ ስትል የራሱ የሆነ ኢሹ ነው። የትግራይ ህዝብ ስትል የራሱ ኢሹ ነው። ምርጫ 2013 ራሱን ችሎ ሌላ ኢሹ ነው እና እነዚህ ነገሮች በጣም ገና ባልሰከኑበት ሁኔታ ላይ ይህን አይነት ማዕቀብ መጣል የሚያስተዛዝብ ይሆናል። እንደ ሀገር፣ እንደ አንድ ሉዓላዊት ሀገር ይህንን አይነት ማዕቀብ በዚህ ሰዓት መጣል ድጋፍ በሚያስፈልግበት ሰዓት ማለት ነው። የህዝብ ድጋፍ ማግኘት በሚገባበት ሰዓት የአይነት ክልከላዎች እና እገዳዎች ማድረግ ወቅቱን እየጠበቀ ወይም ያማከለ አይመስልም።
በሀረማያ ዩኒቨርሲቲ የዓለም አቀፍ ህግ መምህር የሆኑት አቶ ዘነበ ሞሼም የአቶ ፍሬዘርን አቋም ይደግፋሉ። ማዕቀቡ እንደ ሀገር የአሜሪካ መብት ነው የሚሉት አቶ ዘነበ፣ ነገር ግን ማዕቀቡ በትክክለኛ ግምገማ ላይ የተወሰደ አቋም መሆኑን ይጠራጠራሉ። ለአብነት በእርሳቸው እምነት የኤርትራ ሰራዊት ወደ ኢትዮጵያ መግባቱ እንደ ወንጀል ማቅረብ ስህተት ነው።
የኤርትራ መንግስት ከኢትዮጵያ ለምንም ቅድመ ሁኔታ መውጣት አለበት? ይሄ አንድ ሀገር መብት መሰለኝ እና አላቅም፣ አሜሪካ በምን አንግል እንዳየች አላቅም። አንድ ሀገር ከየትኛውም ሀገር ጋር ማንኛውም ሚሊተራዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ወይም ሌሎች ፈርጀ ብዙ የሆኑ ግንኙነቶችን መስረት መብት አላት እና ሚሊተሪ አሊያንስ መፍጠር ከአንድ ሀገር ጋር ከሆን ነው በኔቶም የሚታይ ነው። እንግዲህ ኔቶን ካወቀው ብዙ ወደ 26-27 የሚጠጉ ሀገራት በሚሊተሪ የተስማሙበት ስምምነት ነው። ስለዚህ የኤርትራ መንግስት ኢትዮጵያ ውስጥ ጣልቃ መግባት ተደርጎ ለምን እንደታየ አላውቅም። የኢትዮጵያ መንግስት ፈቅዶለት እስከገባ ድረስ ይሄ በዓለም አቀፍ ሕግም ተቀባይነት ያለው። ስለዚህ ዩጣ የሚለው ነገር ያስገባው አካል ያስወጣ እንጂ በዚህ መልኩ ሊፈጠር የሚችለው ነገር እርግጥ ወንጀል ፈጽመዋል፣ ሰብአዊ መብት ጥሰዋል ከሆነ ኢትዮጵያ መንግስት ተጠያቂ ሊሆንበት የሚችልበት መንገድ አለ።
ፍሬዘር አብይ የተባሉ በትውልድ ኢትዮጵያዊ በዜግነት ግን እንግሊዛዊ የሆኑ አስተያየት ሰጪ ማዕቀቡ በኢትዮጵያ ኢኮኖሚ ላይ ሊያሳድር ስለሚችለው ተጽዕኖ ትኩረት ሰጡ አስተያየታቸው ሰጠውናል። ሆኖም በቀጣይ ምን መደረግ አለበት በሚለው ላይ ማተኮር አለብን ባይ ናቸው።
በቀጣል መደረግ ያለበት ያው የእኛ መንግስት ከአሜሪካ መንግስት ጋር በመወያየት በመነጋገር እንደገና ደግሞ ጫናን በማድረግ ውጭ ሀገር የሚኖሩ ኢትዮጵያውያኖች እኔም የውጭ ሀገር ዜጋ ነኝ ኢትዮጵያዊ በሆንም እናደርግ ነበረ ጫና በማድረግ ሎቢ በማድረግ የእነሱን ሀሳብ ማስቀየር የምንችልበትን ስራ መስራት ይጠበቅብናል ብዬ አስባለሁ። ስለዚህ አንዱ ብቻ ሳይሆን አንደኛው ነገር ሌላም ነገር እንዳይጎዳ ማለት ነው። ምክንያቱም ብዙ ኢኮኖሚያችን ከውጭ እየተደገፈ ያለች ሀገር ስለሆነች ያንንም ብናስብበት ጥሩ ነው ብዬ አስባለሁ። ስለዚህ እዛም ያሉትም የውጭ ሀገር የእኛ ዜጎች ለሌላ ነገር ብቻ ሳይሆን ለዚህም ወጥተው ግን ዝም ብሎ በመጮ ሳይሆን ብዙ አክሰስ ያላቸው ሰዎች አሉ፣ እዛም ጫና ማድረግ ይችላሉ። ከዛ የበለጠ ግን ያው የኛ የኢትዮጵያ መንግስት ነው የበለጠ አክሰስ ያለው። ስለዚህ በዛ መልኩ ማሳመን መቻል አለበት እንጂ ሰላማዊ ሰልፍ በመምጣት በመከራከር ወይ ደግሞ ሌላ ቃላቶች በመነጋገር አይ ቲንክ መፍትሄ ይሆናል ብዬ አላስብም።
የዓለም አቀፍ ሕግ ባለሙያው አቶ ዘነበ ሞሼ በበኩላቸው ማዕቀብ ስለተጣለብን ሳይሆን የዜጎቻችን ሰብአዊ መብት ማስከበር ስላለብን በዚህ ረገድ ኢትዮጵያ ላይ የሚቀርበው ወቀሳ ተጣርቶ አስፈላጊ ማስተካከያ እርምጃ እንዲወሰድ ነው የሚመክሩት።
እንግዲህ መንግስት ዞር ብሎ የራሱን አቋም መፈተሽ ያለበት ይመስለኛል። አንደኛ ይሄ በሰብአዊ መብት ረገድ ያለው ነገር ይሄ ዓለም አቀፍ የግዴታ ችን ነው። ምክንያቱም ኢትዮጵያ የትኛውንም የዓለም አቀፍ ሰብአዊ መብት ሰነዶች አጽድቃ በሀገር ደረጃም የሰብአዊ መብት ኮሚሽን አቋቁማ ስለ ሰብአዊ መብት ያገባኛል ብላ እየሰራች ያለች ሀገር እንደመሆኗ አንዱ በለውጡ ትኩረት ከተሰጠው ውስጥም በቀደመ መንግስት ዜጎች ላይ ሰብአዊ መብት ጥሰት ተፈጽሟል ተብሎ እንደ ትልቅ ክፍተት ሲነሳ የነበረ እንደ ትልቅ የፖለቲካ ቅሌት ተደርጎ ሲነሳ የነበረ ነገር አሁን መልሶ እየተከሰተ ነው የሚል ስጋት ነው ምዕራባውያኖች ይህንን ሀሳብ ያቀርቡ ስለዚህ ይሄ ነገር አለ ከተባለ ራስን መፈተሹ የሚጎዳው ነገር የለም። ምክንያቱም የሚጎዳኛ ዜጋ ስለሆነ።
ባህርማ ዩኒቨርሲቲ የኢኮኖሚክስ ባለሙያው አቶ ፍሬዘር ጥላም በበኩላቸው ማዕቀቡ ሀገራችን ባለም አቀፉ መድረክ ላይ ያላትን ተአማኒነት የሚያሳጣና የኢኮኖሚ ጫናም የሚፈጥር ከመሆኑ ባሻገር ሀገራችንን ወደ ጦራው ድማነት እንዳንቀይር አስፈላጊውን ድርድር ሁሉ ማድረግ አለብን ይላሉ።
እነዚህ አሜሪካ፣ ቻይና፣ ራሽያ ቻይና እንኳን ሪሌቲቭሊ ዩኒክ ናት። ራሽያ የራሳቸው የሆነ ባትልፊልድ ይፈልጋሉ። ባትልፊልድ ኢን ሴንስ ላይክ you know they want to test their strengths የሆነ ቦታ ላይ እኔ በዚህም በቃ ቢለን እንደውም ጥሩ ይመስለኛልና እንደውም እንደነ ሲሪያ እንደነ ሊቢያ ለከ የነሶሪያ አይነት ጣፈንታ ገጥሞን የኛ የነሱ የጦር ባትል እንዳደርጉን ነው የምሰጋው። 2011 ላይ የፈረንሳይ ጀት ሊቢያ መታ፣ በማግስቱ ሊቢያ ወደመች። ሶ ወደዛ እንዳንሄድ ቀድሞ መንቃት ያለብን ይመስለኛል። ሶ ባትል ፊልድ የመሆን አዝማሚያ ነው የሚታየኝና ይሄንን ካሁን ወይም በጊዜ ካክ ለማድረግ አይ ቲንክ ኔጎሺሽን ኢዝ ቤስት ኦፕሽን ነው ብዬ ነው ማስበውና በመነጋገር በመወያየት የሚፈቱ ነገሮች ይኖራሉ።
እንደ አቶ ፍሬዘር ገለጻ ኢትዮጵያ ከድርድር ውጪ ራሷን በመነጠል የምታተርፈው ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ በዚሁ ርዕስ ላይ ሰፋ ያለው ዘገባችን የተለያዩ አካባቢዎችን ተመልክቷል። አሜሪካ የጣለችው የቪዛ እገዳ የኢትዮጵያ መንግስት አጥፊ ነው ብሎ ለፈረጃቸው አካላት የልብ ልብ የሚሰጥና የአገር ውስጥ ደህንነትን ስጋት ላይ የሚጥል ነው ሲሉ አስተያየታቸውን ለአሜሪካ ድምጽ የሰጡ የደሴ ከተማ ነዋሪዎች ይናገራሉ ይለናል መስፍን አድራጌ በተከታዩ ዘገባው። የኢትዮጵያን አለመረጋጋት የሚፈልጉ አገሮች ፍላጎት ለማሳካት የተጣለ ማዕቀብ ነው ብለውታል ይለናል አስተያየት ሰጪዎቹን ጠቅሶ። በሌላ በኩል ማዕቀቡ አገሪቱ ውስጥ እየደረሰ ያለውን ሰብአዊ መብት ጥሰት ያመላከተና በህዝብ ሳይሆን በመንግስት አካላት ላይ የተጣለ በመሆኑ ተገቢ ነው የሚሉም ተሰምተዋል። መስፍን አድራጌ እንዲህ አጠናቅሮታል።
በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መሆሩ ዶክተር ምስጋናው ታደሰ እንደሚሉት ውሳኔው የአሜሪካ መንግስት ገለልተኝነትን ጥያቄ ውስጥ ያስገባ ነው።
ባለፉት የተወሰኑ ዓመታት ኢትዮጵያ ውስጥ በርካታ አማሮች ተገድለዋል፣ ጌዲዎች ተፈናቅለዋል፣ ኦሮሞዎች ከሶማሌ ክልል፣ በአንጻሩ ሶማሌዎችም እንደዚሁ በቤኒሻንጉል ጉሙዝን ጨምሮ እንደዚህ አይነት ሰብአዊ መብት ጥሰቶች ተደርገዋል። ይሄኛው ከዛ ተለይቶ የሚታይ አይደለም። በእርግጥ በትግራይ ውስጥ ያለው ሁኔታ አሳዛኝ ነው፣ መታየትና መመርመር ያለበት ነው። ነገር ግን የአሜሪካ መንግስት ትኩረት ለምን እዚህ ላይ ብቻ ሆነ የሚለው ጥያቄ በእውነት ይሄ የአሜሪካ መንግስት ውሳኔ የአሜሪካ መንግስት ወዳጅነት ከማን ጋር ነበር የሚል ጥያቄ ይፈጥራል። ከኢትዮጵያ መንግስት ጋር ነው? ከኢትዮጵያ ህዝብ ጋር ነው? ወይስ ከሆነ ቡድን ጋር ነው?
በደሴ ከተማ ነዋሪ የሆኑት ተስፋ ኃይለማርያም ደግሞ የአሜሪካ መንግስት የጣለውን ማዕቀብ ተገቢ ሲሉ ነበር የገለጹት።
ማዕቀቡ ትክክል ነው ብዬ አምናለሁኝ። አሁን ያለው መንግስት ያው አምባገነን መንግስት ነው። እውነት በትግራይ ላይ በተካሄደው ጉዳይ ብቻ ሳይሆን ብዙ አማራ ወገኖቻችን ሲጨፈጨፉ ምንም አይነት አስተዋጽኦ ያላደረገ ነው የሚል አመለካከት ነው ያለኝ። ትግራይ ላይ ተፈጸመ የተባለው ነገር ህግ ለማስከበር የወሰደው እርምጃ ቢሆንም ግን ያላግባብ ተፈጸሙ የሚባሉ ነገሮችም አሉ።
ንግስት መኮንን የተባለው የከተማ ነዋሪና የመንግስት ሰራተኛ ውሳኔውን ለኢትዮጵያ የማይገባ አሜሪካንንም የማይመጥን ሲሉ ነው የተቹት።
እኔ ማዕቀቡን በጣም የአሜሪካን መንግስት ራሱ ዝቅ ያደረገ ነው የሚመስለኝ። በዓለም አቀፍ ደረጃ ትልልቅ ውሳኔዎችን ይወስናል ተብሎ ትልልቅ አቋም ያወርዳል ተብሎ የሚጠበቅ መንግስት ነው። አሁን ላይ የወሰነ ውሳኔ ግን በጣም በወረደ መልኩ የወሰነ ነው የሚመስለኝ።
ዶክተር ምስጋናው ውሳኔው የሉዓላዊት ሀገር ልዕልናን የሚጋፋ ጣልቃ ገብነት የተስተዋለበት እንደሆነ ያስረዳሉ።
ኢትዮጵያ ውስጥ የሚደረጉት ሰብአዊ መብት ጥሰቶችም የጸጥታ ችግሮችም አሉ። እነዚህ በመጀመሪያ ደረጃ በሀገሪቱ የጸጥታ አካል ሊፈታ የሚችል መሆን ነው የሚኖርበት። ከትግራይ ጋር በተያያዘው ጉዳይ ላይ ይሄ ጀስት ዋር የሚባለው ወይም ደግሞ ፍትሐዊ ህግን የማስከበር ዘመቻ የሚል የመንግስት አቋም አለ። መንግስት ይህን በሚልበት ሁኔታ ሌሎች ሀገሮች ግን ይሄ ህግ ማስከበር አይደለም፣ እንደዚህ ጥሰሃል፣ እንደዚህ አድርገሃል የሚሉት ነገር ከልክ ያለፈ ጣልቃ ገብነት መስሎ ይታየኛል። ምንም እንኳ በእነዚህ ሂደቶች ውስጥ ጥሰቶች ያሉ ቢሆንም።
አቶ ተስፋዬ በበኩላቸው ውሳኔው በህዝብ ላይ ሳይሆን በመንግስት አመራሮች ላይ የተጣለ መሆኑን አድንቀው በሰራዊቱ ዙሪያ አሜሪካ የያዘችውን አቋም ግን በውስንነት አንስተዋል።
በመንግስት ላይ የወሰደው እርምጃ አግባብነት አለው ብዬ አምናለሁ። ግን እንደዚህ በሀገሪቷ መከላከያ ሰራዊቶች ላይ እና በህዝቦቿ ላይ ምንም አይነት መወሰን ጠንቃይ ምግባት ጉዳይ አሉ ብያ ለምንም እንደኔ ሀሳብ።
በሌላ በኩል የታሪክ ምሁሩ ዶክተር ምስጋናው ማዕቀቡን ጅምላ ፈራጅ ብለውታል።
በትግራይ ላይ በነበረው ሁኔታ ግንባር ቀደም ተሳታፊ ናቸው ተብሎ የተጠቀሱት አካላት በእውነት እነዚህ ናቸው ወይ? በሚገባስ መረጃው አለ ወይ? በምንስ መልኩ እነዚህ አካላት ብቻ እንደሆኑ የአሜሪካ የውጭ ጉዳይ ሚኒስትር አወቀ የሚለው ነገር የተብራራ መረጃ የለውም።
ወይዘሮ ንግስት ደግሞ ውሳኔው በሐሰት መረጃ ተጠምዝዟል፣ የኢትዮጵያን አለመረጋጋት የሚፈልጉ ሀገራትን ለመጥቀም ሲባል ሚዛኑን ስቷል ይላሉ።
እንደ ሀገር መታየት ያለባቸው ነገሮች አላየም። እነዚህ የሐሰት ሚዲያዎች የተጠቀመ ይመስለኛል። ሲቀጥል ደግሞ የግብፅና የግብፅን ፍላጎት ለማሟላት የተወሰነም አይነት ይመስለኛል።
እንደ ወይዘሮዋ የአሜሪካ መንግስት የሁሉንም ድምፅ የሚሰማበት ሁሉንም እኩል የሚያይበት መስፈርት ሊኖረው ይገባል፣ በተቀነጨበ መረጃ የሀገር ህልውና መታወክ የለበትም የሚሉት አስተያየት ሰጫ ማይካድራ ጉራ ፈርዳና ሌሎች አካባቢዎች በንጹሃን ላይ የደረሰውን እልቂት ማን ፈጸመው፣ ምንስ አስከተለ የሚሉትን መመርመር ሙሉ ምስል ለማግኘት ይረዳል ይላሉ። የከተማዋ ነዋሪ የሆኑት አቶ ተስፋዬ ማዕቀቡን ቢደግፉም በተለይ ከአማራ ልዩ ኃይል ጋር ተያይዞ አሜሪካ ደጋግማ የምታነሳውን ወቀሳ አይቀበሉትም።
የአማራ ልዩ ኃይል ከየትም የመጣ ለኢትዮጵያ መከላከያ ሰራዊት አካል ነው። የሚያስከብረው የራሱን ዳር ድንበር ግጭት የተፈጠረበት ከህወሓት ጋር የነበረውን ግጭት ሰላም ለማስከበር የገባ ሰራዊት ነው። ሌላ ሀገር ሂዶ ሉዓላዊነት አልደፈርም ወይም የሌላን ሀገር ሉዓላዊነት አልተጋፋም። እንድልክ እንደ መከላከያ ሰራዊት የኢትዮጵያ ሰራዊት ነው ይህ የአማራ ልዩ ኃይል የሚባለው።
ዶክተር ምስጋናው አሜሪካ በኢትዮጵያ ላይ ለጣለችው ማዕቀብ ሁለት መሰረታዊ የሚሏቸው መነሻዎች አሉ።
ባለፉት ሶስት አስርተ ዓመታት የውጭ ጉዳይ ሚኒስትር በበላይነት እየመራ የነበረው በህወሓት ሰዎች እንደሆነ ይታወቃል። በእነዚያ ጊዜያት ከተለያዩ ዓለም አቀፍ ተቋማትና ያደጉ ሀገሮች ጋር የነበረውን ግንኙነት እና መስመር ተጠቅሞ በዛ በኩል የተሻለ ስራ የተሰራ እንደሆነ ይሰማኛል።
ሁለተኛውና ዋነኛው ግን እንደ ዶክተሩ የኢትዮጵያ መንግስት የዲፕሎማሲ ብቃት ማነስ ያስከተለው ነው። ኢትዮጵያ እንደ አክሊሉ ሀብተወልድ ያሉ ተጽዕኖ ፈጣሪዎችን ማፍራት አልቻለችም ይላሉ።
አሁን በስልጣን ላይ ያለው መንግስት ምንም እንኳን ሙሉ አቅም ሙሉ የመደራደር መብት በእጁ ላይ ያለ ቢሆንም ያን ያክል የተሰራ ስራ መስሎ አይሰማኝም።
ማዕቀቡ በመንግስት አመራሮች ላይ የተላለፈ ቢሆንም እንደ ሀገር የሚያስከትለው ተጽዕኖ አለ ማለታቸው አልቀረም አስተያየት ሰጪዎቹ።
የስነ ልቦና የበታችና የበላይነት የሚፈጥረው ሁኔታ አለ። በዲፕሎማሲው መስክ ብቁ መረጃ ባለማቅረብ መሸነፍ ወይም ደግሞ ዝቅ ያለ አፈጻጸም ማሳየት በራሱ የሚፈጥረው ስነ ልቦናዊ ቀውስ አለ፣ የኢትዮጵያ መሪዎች ላይ ማለት ነው።
ሀገራችን ያው ከድህነት ወለል በታች ያለች ሀገር ናት። ማዕቀብ በተደረገ ቁጥር ጉዳቱ ያመዝናል። በእርዳታ ምናምን የሚኖር ህዝብ ነው ያለን እና ከዚ አንጻር ሲታይ ጉዳት አለው።
ኢኮኖሚካሊ የተወሰነ ተጽዕኖ ይኖረዋል ብዬ አስባለሁ። በተጋነነ መልኩ ውስጥ አይቀበለውም። ምንም የሚያመጣው ነገር የለም ብዬ አስባለሁ። ይሄ ነገር ደግሞ እየቀጠለ የሚሄድ ከሆነ በተለይ ኢምፖርት ኤክስፖርታችን ላይ የተወሰነ ተጽዕኖ ይፈጥራል ብዬ ነው የማስበው።
ማዕቀብ የጣለባቸው አካላት ወደ አሜሪካ የሚሆን ወደ ተለያዩ አካባቢዎች ሄደው ነገሮችን የማስረዳትና የማሳመን መንገዳቸውንም ይቀንሰዋል።
በጎ ተጽዕኖ ሊኖረው ይችላል የሚባለው ያው እንግዲህ አምባገነኑ መንግስታችን ወርዶ የተሻለ መንግስት ወይ የሽግግር መንግስት እንዲሆን ተቋቁሞ ጥሩ ነገር ይኖራል ብዬ አምናለሁ።
እንደዚህ አይነት ማዕቀቦች ሀገር ውስጥ ላሉ የተለያዩ ተቃዋሚዎች የልብ ልብ ይሰጣል። በተለይም ደግሞ ነፍጥ አንግቦ ለሚፋለሙ ወይ ደግሞ ለሚቃወሙ እነዚህ ተቃዋሚዎች በመንግስት ላይ እንዲነሳሱ የራሱ ተጽዕኖ ይኖረዋል። በተለይም ህወሓት የኢትዮጵያ ተወካዮች ምክር ቤት በአጠቃላይ የኢትዮጵያ መንግስት በሽብርተኝነት ፍረጆች ሳለ አሁን ያለው የአሜሪካ ማዕቀብ ግን በነበረ ተግባራቸው እንዲቀጥሉ የሚያደርግ ማዕቀብ ነው። ስለዚህ በኢትዮጵያ አጠቃላይ የደህንነትና የሰላም ሁኔታም ተጽዕኖ ይኖረዋል ብዬ አስባለሁ።
የአሜሪካ መንግስት አቋሙ እንደገና ላይ ይገባዋል ነው የምለው።
የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የማዕቀቡ አድማስ ሊሰፋ እንደሚችልና ዓለም አቀፉ ማህበረሰብም ዱካቸውን እንዲከተል ጥሪ ማድረጋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌንም ለዘገባው አመሰግናለሁ። አድማጮች፣ ከሌሎች አካባቢዎች የደረሱንም መሰል አስተያየቶች በሌላ ፕሮግራም እናቀርባለን። አሁን ወደ ቀሪው የመጽሔት ትንታኔ ርዕሶች እንሻገር። ጾመ ትግራይ በሚል በትግራይ የተለያዩ ከተሞች የጾምና የጸሎት መርሃ ግብር ከትናንት ጀምሮ እየተካሄደ መሆኑ ተዘገበ። በዚህም የንግድ ተቋማትና የመጓጓዣ አገልግሎቶች በተለያዩ ከተሞች መቆማቸውን ጠቅሶ ዘጋቢያችን ሙልጌታ አጽፋ ባጠናቀረው በዚህ ዘገባ ያነጋገራቸው የተለያዩ ከተሞች ነዋሪዎች በትግራይ እየደረሰ ነው ያሉት ሰቆቃ እንዲቆምና ሰላምም እንዲወርድ ነው እየጾምን ያለ ነው ብለውታል። የንግድ ተቋማትን የመዝጋትና የመጓጓዣ አገልግሎት ያሉትን መቆም አስመልክቶም ከክልሉ ጊዜያዊ አስተዳደር አስተያየት ለማግኘት ያደረገው ጥረት ለጊዜው አልተሳካም። ሙልጌታ
ከትናንት ጠዋት ጀምሮ በመቀለ ከተማ ጨምሮ በብዙ የትግራይ ክልል ከተሞች የንግድ ተቋማት ተዘግቷል። የመጓጓዣ እንቅስቃሴም ቆሟል። ጾመ ትግራይ ተብሎ ትናንት የተጀመረውና ነገ የሚጠቃለለው የጾምና የምህላ መርሃ ግብር በተለያዩ ቤተ እምነቶች እየተካሄዱ መሆናቸው ምንጮች ለቪኦኤ ተናግረዋል። በመቀለ ከተማ ሱቆች፣ ምግብ ቤቶች፣ መጠጥ ቤቶች፣ ካፌዎችና ሌሎች የንግድ ተቋማት ተዘግተዋል። በከተማዋ ተዘዋውሬ የተመለከትኳቸው ገበያዎችም ዝግ ነበሩ። በከተማዋ ውስጥ የሚደረግ የታክሲ አገልግሎትና ሌሎች መጓጓዣም ተቋርጧል። ተመሳሳይ እንቅስቃሴ በአድግራት ከተማ እንዳለ የከተማዋ ነዋሪ አቶ ዓለም አረጋዊ ተናግሯል።
ህዝቡ በጾም በጸሎት አሁን የተፈጠረውን በትግራይ ክልል ያለውን መከራና ጭንፈር ስቃይ ሁሉ በዚህ ወደ አምላኩ በመጸለይ ያንን ነገር እንዲያቀልለት እና መፍትሄ እንዲያመጣለትን ወደ አምላኩ በመጸለይ ነው። ህዝቡ ሁሉም በየሃይማኖቱ ትልቁም ትንሹም ሴቱ ወንዱ ሁሉንም አማኝ የሚባል ነገር የለም። እዚህ ጋር መከራውን ለሁሉም ስለወረደ ሁሉንም ያን መፍትሄ ያገኛለሁ በሚል ሀሳብ ነው ህዝቡ ቤቱን ቁጭ ብሎ 11 ሰዓት ምናምን እየጾመ እየጸለየ ያለው ማለት ነው። ከተማውን እንቅስቃሴ የለም፣ የትራንስፖርት እንቅስቃሴ የለም። ንግድ ቤቶቹን ሁሉም በሚባል ደረጃ ተዘግቷል።
በከተማዋ የሚገኙ የንግድ ተቋማት የስራ እንቅስቃሴ አቁሟቸዋል ተብለው እየታሸጉ ናቸው ሲሉ አቶ ዓለም ገልጸዋል። በመቀለ ከተማም ታሽጓል የሚል ጽሑፍ የተለጠፈባቸው የንግድ ተቋማት በዛሬው ዕለት አይቻለሁ። የመቀለ ነዋሪ ሆነው ከዋኒ ተስፋዬ የተባለ በበኩሉም
ትግራይ ጾም እያከበርን ነው ለሶስት ቀናት እና የትግራይ ህዝብ ዘርም ሃይማኖቱም ሳይለይ የገጠመውን ችግር አንድ ላይ አንድነት ለመመከት እያደረጉ ያለው ጾም ላይ ነን የምንገኘው። እንዲሁም እንደምታዩት የመቀሌ ከተማ ተዘጋግቷል፣ እንቅስቃሴዎቹ ተገድቧል። በየአብያተ እምነቱም ሰዎቹ ጾምና ጸሎተ ምህላ እያደረጉ ይገኛሉ።
በሽረ እንዳስላሴ ከተማም በተመሳሳይ ጸጥታ ሰፍኖ መዋሉ አቶ ሚካኤል ሐጎስ የተባሉ የከተማዋ ነዋሪ ገልጸዋል። በጾሙ ከምዕራብ ትግራይ ተፈናቅለው በሽረ እንዳስላሴ ከተማ የሚገኙ ተፈናቃዮችም እየተሳተፉበት ይገኛል ብለዋል።
የምንሰማው የትግራይ ሰላም እንዲሆን የወርደን ቁጣን ሁሉ ግፍ የሚሰራው ነገር ለማቆም እግዚአብሔር ለመቅረብ የተደረገ ጾም ነው። ትግራይና ስላሴ ሁሉ እንትን ትራንስፖርት የለ፣ ንግድ ስራ ሁሉ ተዘግቷል። እንቅስቃሴ የሚባል ነገር የለም። በጾሙ ግራ
በተለያዩ የዓለም አካባቢ የሚኖሩ የትግራይ ተወላጅ የዲያስፖራ አባላትም በጾሙ እየተሳተፉ መሆናቸው በማህበራዊ መገናኛ እየገለጹ ናቸው። የንግድ ተቋማት የመዝጋትና የመጓጓዣ አገልግሎት ማቆም አስመልክቶ ከክልሉ ጊዜያዊ አስተዳደር አስተያየት ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም።
ሙልጌታን ለዘገባው አመሰግናለሁ። አድማጮች፣ ከመቀሌ ወደ አዲስ አበባ ይመልሰናል። ተከታዩ የመጽሔት ርዕስ አቶ ጀዋር መሐመድና በተመሳሳይ የክስ መዝገብ የተከሰሱ ሌሎች ተከሳሾች ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ቀርበዋል። ችሎቱ ዛሬ የተሰየመው የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት በድጋሚ ክርክር ይደረግበት ብሎ የወሰነውን ውሳኔ አስመልክቶ ውሳኔ ለመስጠት እንደነበር የተከሳሾቹ የህግ ጠበቃ ይናገራሉ። ፀሐይ ዳምጠው ተከታትለዋለች።
አቶ ጀዋር መሐመድን ጨምሮ ሌሎች በመዝገባቸው የሚጠሩ ተከሳሾች በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት የቀረቡት አቃቤ ህግ ለምስክሮች ጥበቃ ይደረግልኝ በማለት ያቀረበው ይግባኝ ላይ ፍርድ ቤቱ ለማከራከር ነው። የተከሳሾቹ ጠበቃ አቶ ከድር ቡሎ ዛሬ በፍርድ ቤት የነበረውን ሂደት እንዲህ ገልጸዋል።
አቃቤ ህግ እኛ ደንበኞች ማነቱ ጀዋር ሲራጅ መሐመድ ላይ 24 ሰዎች አቅርቦ በነበረው ክስ አያይዞት አቅርቦት የነበረው ማስረጃ ነበር። ማስረጃ በቃ የተደረገላቸው አርግ ያለው ብሎ በአንድ ገጽ ደብዳቤ አያይዞ ነበር። እዛ ላይ እንግዲህ ህጉ በሚያዘው መሰረት የማስረጃ ክርክር አድርገናል። የማስረጃ ክርክሩ ላይ እኛ በሶስት መሰረታዊ ጉዳዮች ላይ መሰረት አድርገን ነው ክርክር ስናደርግ የነበረው። አንደኛ በጣም ጥበቃ አድርግ ያለው የምለው ጥያቄ እስከ ዓለም አቀፍ የሰብአዊ መብት ድንጋጌዎች፣ ሁለተኛ የኢትዮጵያ በህገ መንግስት የጠበቁ የሰብአዊ መብት ድንጋጌዎችና የአገሪቷ ግዴታዎች፣ ሶስተኛ የምስክር ጥበቃ አዋጅ 6699 2003 እዛ ላይ የተቀመጠውን መመዘኛ ግንዛቤ በማስገባት ነው። ህጉ ላይ የተቀመጠው ለምስክር ጥበቃ የሚደረገው ሁለት ነገሮች ስማሉ ነው። ተደብቆ ከሚመሰክሩት ሰዎች ውጪ ሌላ መረጃ የሌለው መሆኑን ማሳየት ይቻላል። በሌላ በኩል ደግሞ አቃቢ ደግሞ ምንድን ያለው 146 ምስክሮች ጠርቷል። ወደ 300 በላይ ገጽ በላይ መረጃ ክፍል። ስለዚህ ምንድን ነው የሚያሳየው? ህጉ ላይ የተቀመጠው ሌላ አማራጭ ብሎ አማለ። ስለዚህ አግባብነት የለውም ነው። ይህንን ተመልክቶ ነው እንግዲህ የፌዴራሉ ከፍተኛ ፍርድ ቤት ይህንን ካከራከረ በኋላ አንደኛ አቃቢ የመወሰን ስልጣኑ የኔን ጥበቃ የማድረግ ፍርድ ቤት የማረጋገጥ ግዴታ ብቻ ነው ያለበት የምለው ይሄ አግባብ አይደለም። ፍርድ ቤት የተቀረበለትን ብቻ የማስጠቅ ሳይሆን መርምሮ ከህግ አኳያ ግራቀኝ ሆናቸው ነው የሚወሰን ትልቃ ስላለ ፍርድ ቤት መታየት አለበት። ስለዚህ አቃቢ ያቀረበውን ውድቅ አድርገናል። ግን አቃቢ ከጠየቃቸው ነገሮች ውስጥ አንዱ የምስክሮች ጥቅም መገለጥ የለበትም የምለውን በተመለከተ መገለጥ የምለውን ሁኔታ በችሎቱ ቀን ብቻ ለችሎቱ እንዲገለጽ ነው ስማቸው ዝግ ችሎት የተባለውን። ሁለተኛ ችሎቱ ተደብቆ እንዲፈተሽ የተባለው ውድቅ አድርጓል።
አቶ ከድር አክለውም ደንበኞቻቸው ለፍርድ ቤቱ ያነሱትን ጥያቄዎችና ሀሳቦች ተንትነዋል።
በመጨረሻ ላይ እና አቶ ጀዋር አንድ ጥያቄ አቅርቦ ነበር። አንደኛ ጥያቄ አንድ ማመልከቻ ከዚህ በፊት የአስፈጻሚ አካል ፍርድ ቤትን ትዕዛዝ እያከበረ ስላልሆነ ስለዚህ ይሄ ፍርድ ቤት ነፃም ቢያወጣል ለማን ይለቀቅ? የተከበረው ፍርድ ቤት ረጅም ቀጠሮ ቢያንስ 2 ዓመት ይሰጠን፣ መንግስትን ሀገርንም ማረጋገጥ ያለ ያረጋጉ፣ ከዛም በኋላ እንመለሳለን። አለበለዚያ ይህ ችሎት ፍትህ በትክክል የማይሰራበት ቦታ መሆን የለበት፣ የድራማ ቦታ መሆን የለበት የሚል ነበር። በዚህ መሰረት ዛሬ በጽሁፍ 5 ገጽ ጥያቄ ይዞ መጥቶ ነበረ። 5ቱ ገጽ ጥያቄ ምንድን ነው? 5 ነገሮች ላይ የተመሰረተ ነው። እነ ኮሎኔል ገመቹ አያና ፍርድ ቤት በነጻ በለቃቸው እስካሁን ወደ 12 ሰዎች የት እንደደረሱ ስለማይታወቅ፣ በሁለተኛ ደረጃ የኦሮሚያ ጠቅላይ ፍርድ ቤት ምንም ክስ የለባቸውም ብሎ በነጻ በለቃቸው እስካሁን ታስሮ የሚገኙና የት እንዳለ ስለማይታወቅ፣ በሌላ በኩል ደግሞ የጅማ ዩኒቨርሲቲ የሚገኙ 10 ሰዎች ፍርድ ቤት በነጻ በለቃቸውም በአሁኑ ሰዓት ህይወቻቸው ጋር የማይገናኙ ከጠበቆቻቸው ጋር የማይገኙ በመሆኑ በችግር ላይ ያሉ ስለሆነ፣ በሌላ በኩል ደግሞ ሌሎች ለ3 ወራት ያለምንም ፍርድ ቤት ትዕዛዝ ታስሮ የሚገኙ ስለሆነ፣ ስለዚህ በአሁኑ ሰዓት ባለው እውነታ የአስፈጻሚ አካል ፍትህን ፍርድ ቤት ቢወስን እንኳን ለማስፈጸም ፈቃደኛ ስላልሆነ ችሎቱ እኛን ቢያንስ ከ2-5 ዓመት ድረስ ፋይሉን ዘግቶ ሊያስተናግደን ይገባል። ካልተገደድን በስተቀር እኛ እዚህ ፍርድ ቤት የምንመጣበት ምክንያት አይኖርም የምል ነበር ያቀረቡት።
ፍርድ ቤቱም በተከሳሾች በተነሳው ሀሳብ ላይ አስተያየት ሰጥቷል ያሉት አቶ ከድር በአቃቢ በኩልም የተነሳውን ሀሳብ አብራርቷል።
ችሎቱ ባለው እውነታ እኛ እስከምናውቀው ድረስ ራሳችን ያዘዝናቸውን ትዕዛዞች እያስፈጸምን ያለው እንደውም በሀገሪቷ ባልተለመደ ሁኔታ በጣም ከበድ ያሉት ትዕዛዞችን እየሰጠን እየተፈጸመ ያለው። ስለዚህ ፍርድ ቤት የሰጠነው ውሳኔ አይፈጥንም የምለው እኛን ችሎት የሚመለከት አይደለም። የሌላን ችሎት በተመለከተ ምን አይነት ሁኔታ ላይ እንዳለ የምናውቀው ነገር የለም፣ በዛ ላይ የምንለው ነገር የለም። ያ እንደ መነሻ ተወስዶ ይህ ችሎትም የምሰራው ነገር ነገ አይፈጸም ተብሎ በዚህ አይነት ሁኔታ መያዝ የለበትም። በሌላ በኩል ፓርቲ አባላት ናችሁ የምትታገሉ ተገለ መምራ ነው፣ ያ ከሆነ ደግሞ እናንተ ለህብረተሰቡ ጥሩ ምሳሌ መሆን አለባችሁ በምል በተጀሰት ያልፈዋል። አቃቢ ግን እንግዲህ ያነሳው መቃወሚያ መሰል ነገር አንስቷል። እንግዲህ የወንጀለኛ መቅጫ የክርክር የሚመራው በተከራካሪዎች ጥያቄ ሳይሆን በወንጀለኛ መቅጫ ስነስራ ስለሆነ ይሄ የቀረበው ነሳ ፍርድ ቤቱ ሊቀበል አይገባም። እኛ ያቀረብነው ጥያቄ በቂ የሆነ ምክንያታዊ ጊዜ ይሰጠን ያልነው እንጂ 2 ዓመት 5 ዓመት የረጅም ጊዜ ይሰጠን አላልንም። ስለዚህ ፍርድ ቤቱ ሊቀበሉ አይገባም የሚል ሀሳብ ነበር ያቀረብ።
የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ለእነ አቶ ጀዋር መዝገብ ሰኔ 10 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ጀዋር መሐመድና በእርሳቸው መዝገብ የሚጠሩ ተከሳሾች የአርቲስት ሃጫሉ ሁንዴሳ እንግድያ ተከትለው በኦሮሚያ ክልል በተነሳ ሁከትና ብጥብጥ እጃቸው አለበት በማለት ተጠርጥሮ የታሰሩ ሲሆን ፍርድ ቤት መመላለስ ከጀመሩ 10 ወራትን አስቆጥረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠው ለዘገባው አመሰግናለሁ። አድማጮች፣ የተከታዩ የመጽሔት ትንታኔ ርዕስ ደግሞ ወደ አውሮፓ ያሻግረናል። የአውሮፓ ህብረት እስከ መጪው ታህሳስ ወር ባለው ጊዜ ውስጥ መጠኑ 100 ሚሊዮን የሚደርስ የኮቪድ-19 ክትባት ዝቅተኛና መካከለኛ ገቢ ላላቸው አገሮች ለማቅረብ ቃል ገብቷል። ዝቅተኛ ገቢ ባላቸው አገሮች ክትባት የማምረት ብቃት እንዲኖርም እንደሚሰራ ህብረቱ ብራስልስ ውስጥ ለሁለት ቀናት ያካሄደውን ጉባኤ ሲያገባድድ አስታውቋል። የአየር ንብረት ለውጥንና እንዲሁም ቤላሩስን የሚመለከቱ ጉዳዮች በጉባኤው እንደተነሱ የአሜሪካ ድምጿ ዘጋቢ ሊሳ ብራያንት ከፓሪስ በላገችው ዘገባ ጠቁማለች። አዳነች ፍሳዬ ታቀርበዋለች።
የአውሮፓ ህብረት የክትባት አቅርቦት አዝግሟል በሚል ሲነቀፍ ቆይቷል። የአውሮፓ ህብረት መሪዎች ታዲያ የኮቪድ-19 ክትባት አቅርቦት መጠንን ከፍ ለማድረግ ቃል ገብተዋል። በመጪዎቹ 2 ዓመታት ውስጥ 1.8 ቢሊዮን የሚሆኑ የኮቪድ-19 ዶሶችን ወይም መጠኖችን በማምረት 27 ሀገራትን ከሚያቅፈው ህብረት ውጭ ላሉት የክትባት መድኃኒቱ ለሚያስፈልጋቸው ሀገራት ለመላክ እንደሚቻል የአውሮፓ ህብረት መሪዎች አስታውቀዋል። የአውሮፓ ህብረት ኮሚሽን ፕሬዚደንት አርሰላ ፎን ደር ላይን ያብራራሉ።
We are working on an initiative to invest 1 billion euro from Team Europe to develop vaccine manufacturing.
አፍሪካ ውስጥ የክትባት መድኃኒት የማምረት አቅም እንዲኖር ከአውሮፓ ህብረት 1 ቢሊዮን ዩሮ የሚሆን ገንዘብ እንዲመደብ እየሰራን ነው። ከአፍሪካ አጋሮቻችን ጋር በመሆን ነው የምንሰራው። የክትባት መድኃኒቱን ማምረት ብቻ ሳይሆን በአፍሪካ የመድኃኒቶች አገልግሎት ማዕቀፍ በኩል የማምረቱን ብቃት ማጠናከርም ጭምር ይሆናል። የአቅርቦቱን አያያዝና የክህሎት ማዳበርንም ያካትታል።
በአሁኑ ወቅት ብዙ የአውሮፓ ሀገሮች የኮቪድ-19 መዛመትን ለመገደብ ሲባል ደንግገውት የነበረውን የመንቀሳቀስ ገደብ እያላሉ ነው። በኮቪድ ታመው ሆስፒታል የሚገቡት ሰዎች ቁጥር እየቀነሰ ነው። የአውሮፓ ህብረት እስከ መጪው ሐምሌ ወር ባለው ጊዜ ውስጥ ከጎልማሶቹ 70% የመክተብ እቅድ እንዳለው የህብረቱ ኮሚሽን ፕሬዚደንት አርሰላ ፎን ደር ላይን ገልጸዋል። የአውሮፓ የመድኃኒቶች አገልግሎት የፋይዘር ባዮቴክ ክትባት መድኃኒት ከ12 እስከ 15 ዓመት ዕድሜ ክልል ውስጥ ያሉትን ልጆች ለመክተብ ሊያጸድቀው ይችል እንደሆነ እያሰበ መሆኑ ታውቋል። በሌላ በኩል ደግሞ የአውሮፓ ህብረት ዜጎች በወቅቱ የበጋ ወራት በሚጓዙበት ወቅት ልዩ የኮቪድ-19 የይለፍ ፈቃድ እንዲኖራቸው ይደረጋል። ይህ የሚሰጠው ለተከተቡ ወይም ተመርምረው ከቫይረሱ ነፃ መሆናቸው ለተረጋገጠ ሰዎች እንደሆነ ተገልጿል። ያለው አጠቃላይ ሁኔታ በአውሮፓ ለሚደረገው የበጋ ወራት ጉዞ አመቺ ሁኔታ እየፈጠረ መሆኑን ብራሰልስ ባለው ብሩጌል የኢኮኖሚ ጥናት ቡድን አንጋፋ ተንታኝ ስካት ማርክስ ገልጸዋል።
ሁኔታዎች ብሩህ ተስፋ እያሳዩ ናቸው። እኔ አሁንም ቢሆን ከመጀመሪያው የበጋ ወቅት ይልቅ ወደ መጨረሻው ገደማ የተሻለ የሚሆን ይመስለኛል። ነገር ግን ቢያንስ ባለፈው የበጋ ወራት ወደ ነበረው አይነት ጥሩ ምናልባትም የተሻለ ሊሆን ወደሚችል ጎዳና እያመራን ነው ብዬ አምናለሁ።
በሌላ ዜና ደግሞ የአውሮፓ ህብረት መሪዎች በቤላሩስ ላይ ባለፈው ሰኞ የአይሮፕላን በረራ እገዳና ሌሎች ጠንካራ ማዕቀቦች መጣላቸው ተዘግቧል። እርምጃው የተወሰደው ሪያነር አይሮፕላን በግዴታ ከበረራው እንዲያርፍ ታዞ አንድ ተቃዋሚ ጋዜጠኛ እንዲያዝ በመደረጉ እንደሆነ ተገልጿል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን
aussi bien sur la Biélorussie que la Russie aujourd'hui nous sommes à la limite
ማቀቦች የራሳቸው የሆነ ውስንነት ስላላቸው የአውሮፓ ህብረት ከቤላሩስና ከሩሲያ ጋር ያለውን ግንኙነት እንደገና ማየት ይኖርበታል ያሉት ማክሮን። የአውሮፓ ህብረት አባል ሀገሮች በተጨማሪም እንደ አውሮፓ ቆጣጥር እስከ 2030 ዓመተ ምህረት በሚኖረው ጊዜ በ9 ዓመታት ውስጥ ማለት ነው የመርዛማ ጋዝ ልቀትን በ55% የመቀነስ ግባቸውን ስለመምታት ጉዳይም ተነጋግረዋል።
አዳነችን አመሰግናለሁ። አድማጮች አሁን ምርጫ ነክ ዘገባዎች። የኢትዮጵያውያን ወጣቶች ከመጪው ምርጫ ምን ይጠብቃሉ? የእናንተስ ሚና ምንድነው ብላችሁ ታስባላችሁ? የሚሉ ጥያቄዎችን ይዛ ኤደን ገረመው የአዲስ አበባ ከተማ ነዋሪ ከሆነው ወጣት አብዱልፈታህ ኑርና የጅጅጋ ከተማ ነዋሪ ከሆነችው ኢግሌ እስማኤል ጋር ቆይታ አድርጋለች።
6ኛው ሀገር አቀፍ ምርጫ እየቀረበ በመጣ ቁጥር የሀገሪቱን ሰፊ ቁጥር የያዙ ወጣቶች የራሳቸውን ተስፋና ምኞት ሰንቀዋል። የአሜሪካ ድምጽ ያነጋገራቸው ሁለት ወጣቶች ከመጪው ምርጫ ምን እንደሚጠብቁና በዚህ ውስጥ የወጣቶች ድርሻ ምን መሆን አለበት በሚለው ላይ ሐሳባቸውን ሰንዝረዋል። የመጀመሪያዋ ወጣት ኤገል እስማኤል የ25 ዓመት ወጣት ስትሆን የጅግጅጋ ከተማ ነዋሪ ናት። መጪው ምርጫን በተመለከተ ብቁ የሆነ ተወዳዳሪ አለ ብላ ስለማታምን የምርጫ ካርድ አለመውሰዷን ተናገራለች።
ማን ምን እንደምርጥ ለግራ ገብቶኛል። አገሪቱ አልተረጋጋም። አሁን ስልጣን ላይ ያለውም ሰው ቢሆን የራሱ ኃላፊነት እየተረገለት ባባሽ አሁን እዚህ ስልጣን ላይ ልኪን በመጣቸው ምን ያህል ጋራንቲ ነው ያደርግ እንደዚህ አይነት ነገሮች እንዳይኖር ማለት ነው። ከሱ ያድምልለት ደግሞ ማን አለ ማለት ነው። በየክልሉ ነው ገባሽ፣ ለአንድ ብሄር ነው ኢትዮጵያን ወክለው እንትን ያለ ሰው የለም።
ይሁን እንጂ ኤገል በምርጫው ባተሳተፍም በህዝብ ምርጫ አሸናፊ የሚሆነው አካል እንዲፈጽማቸው የምትሻቸው ነገሮች ግን አሉ። የመጀመሪያው ሰላምና የዜጎች ደህንነት ነው ትላለች።
ከአንድ ሀገር ወደ አንድ ሀገር እኮ መሄድ ራሱ ትፈሪያለሽ። ሰው ገባሽ መንገድ ሌላ ሹፌሮች እንትን እየተባሉ ነው። ወደፊት የምጠብቀው ጥሩ ነገር እንዲሰጠን ያስፈልገው። ከምንም በላይ የሰው ልጅ ሰላም ነው የሚያስፈልገው። ሰላም ስትሆን የሚለወተሽ መስራት የምትችሉ መማር የምትችሉ ኤቭሪቲንግ የሚኖረው ሰላም ምድር ነው። እዚህ ከምንም በላይ ወደፊት ምትልና ሰላም ነው። ሰላም ካለ ሁሉ ነገር ይሆናል። ማለት አሁን አዲስ አበባ ላይ ምናምን ነው እንጂ በብዛት አገባሽ እንደዚህ ችግሮች ምናምን ነገር የሌሉት ሀገሪቱ ሰርጣም እየተመሶች ነው። ስለዚህ በቃ ሁሉም ባለበት ሰላም ምድር ነው ፈልገው ነው።
ኤገል የወጣቶች ሚና ምን መሆን አለበት በሚል ለቀረበላት ጥያቄም ተከታዩን ምላሽ ሰጥታለች።
ወጣቶች እንዲኖራቸው የፈልገው ነገር ዝም ብሎ ማለት እዚህ ያልተጨበጠ ወሬ በአሉ የሚነሱ ወሬዎችን ሶሻል ሚዲያ ላይ ምንም ያን ነገር ባያጋሩ ጥሩ ነው። ያያሉበት ኃላፊነታቸውን በስነ ስርዓት እንዲይዝ ሀገሪቱን ሰላም ለማድረግ የከህት ስፒች እንዲቆጠቡ አንድ ሰው ተናገረኝ ብለሽ ያ ሰው ተናገር የለብሽም። አንቺ ቀሱ ተሽለሽ ትልካሽ የመጥፎ ነገር የሚያዋራሽ የፈለገው ሰው አንቺ በፍቅር ከገዛሽ የተሻለ ነገር ይመጣል ብዬ አስባለሁ። ማለት እኔ ሶማሌ አልወክልም እንደሆን ለምሳሌ እንዛ ጠፋው ጥፋት ሶማሌዎች እንትን ማለት የለባቸው እና ጀነራላይዝ መደረግ የለበትም። አንድ ጊዜ ገባሽ ጥቂቶቹ ናቸው ለክሩ ስም እንዲሰጣቸው የሚያደርጉት ወይ ጥቂት ሰዎች በሚያደርጉት ነገር ነው ያንን ነገር እንትን የምንለው ምንጣል። ስለዚህ ያ ነገር ባይሆን ጀነራላይዝ ባናደርግ፣ ምክንያቱም አንድ ሰው አንድ ብሄር አያክልም ብዬ ነው የማስበው።
ልክ እንደሷ ሁሉ ከመጪው ምርጫ ምን ትጠብቃለህ በሚል ጥያቄ የቀረበለት የአዲስ አበባ ከተማ ነዋሪ የሆነው የ23 ዓመቱ አብዱልፈታህ ኑር ነው። አብዱልፈታህ በትምህርት ቤት ውስጥ የተማርናቸው የስነ ዜጋ ትምህርቶች ወደ ተግባር መምጣት አለባቸው ይላል።
አሁን በዲሞክራሲ ኖሮ እኩልነት መስሎ የምናያቸው አሁን ምናምን ግጭቶች በብሄር እዚህ በተለበለ እዛ ሞት እና የሚባሉ ነገሮች ተግባራዊ ሆነው ማየት ይፈልጋል እና እነዛ ነገሮችን ነው ጥቅስ ማድረግ ነው።
አብዱልፈታህ አያይዞም ወጣቶች ከመንግስት ምቹ ሁኔታ ካገኙ ወደ ስራ በመግባት ሀገራቸውን ለማቅናት መሞከር ይሻላል ይላል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለዝግጅቷ አመሰግናለሁ። አድማጮች፣ ሰዓታችን ወደ መገባደዱ ይቃረብ እንጂ ለምሽቱ የያዝናቸው ቅንብሮች በርከት ያሉ ነበሩ። ቀደም ብለን ያስተዋወቅነውን የዩናይት ስቴትስ ምክር ቤትን የሁለት ፓርቲ አባላት ፍጥጫ ጨምሮ ሌሎች በርከት ያሉ ዝግጅቶች የባይደንና የፑቲንን ግንኙነት የሚቀጥለውን ግንኙነታቸውን አስመልክቶ የተጠናቀረ ዘገባ፣ የኢትዮጵያን ህዳሴ ግድብ የሚመለከት ጥናት፣ ሌሎችም ዛሬ ከያዝነው ሰዓት ውስጥ ለመካተት አልቻሉም። በሚቀጥሉ ፕሮግራሞች እናቀርባለን። ታዲያ በቀሩን ጥቂት ደቂቃዎች ሙዚቃ ለመጋበዝ እድል የተገኘ ይመስላል። ንጉሱ የመረጠው መሐሙድ አህሙድ የሚጫወተውን ይህን ተከታዩን ዜማ ነው። Yeah. የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። ይህን የጀመርነውን የማህሙድ ሙዚቃ ተከትሎ በእኛ በኩል ሰላም፣ ደህና እደሩ።